አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል።
ኢትዮጵያ ሀገሬ መከታ ጋሻይ ለኔ መመኪያ ነሽ ለልቤ መኩሪያዬ የሀገሬ ውበት እጅግ ደስ ያሰኛል። ኢትዮጵያዊነቴ እኔን ያኮራል። ወይዘሪት ኢትዮጵያ የሀገር እመቤት መልክሽ ደምግባልሽ ደንቆታል ለፍቶ
የጋራ ራዕይ ያለው ተቃዋሚ የአምባገነን ፍርሃት ሰለባ ሆኖ ይቀራል። በወያኔ ዘረኛ ቡድን የተመሰረተው አምባገነን የቆጠኞች ፍርሃት በኢትዮጵያ ከተንሰራፋ ይኸው 23ኛ ዓመት ብሎ ወደ 24ኛው እየተጓዘ ነው። በዘመን አቆጣጠር ሲመደብ ደግሞ ወደ ሩብ ምዕተ ዓመት እየተጠጋ ነው። ይህ ዘመን በኢትዮጵያ ታሪክ ዜና መዋዕል የመከራ የውርደት የሐፍረት የጥፋት የጥቃት የመቆራረጥ የመጥበብና የመከፈል ታሪክን መዝግቦ አስቀምጧል። የሀገሪቱ ዳር ድንበር ተደፍሯል። የነበረው የቆዳ ስፋፋ ተጨረማምጧል። የረሃብና የችግር የስራትና ግድያ የመከራና የጭቆና የስደትና የመንከራተት ዘመን ሆኗል። ለወያኔና ለወገኖቹ ወርቃማው ዘመን ሲባል ለቀሪው የኢትዮጵያ ሕዝብ ደግሞ ዘመነ ፍዳ ዘመነ መርገም ሆኗል። የሀገራችን አኩሪ ታሪኳ እየተዋረደ በአሳፋሪ ድርጊትና ሁኔታ እየተለወጠ በመሄድ ላይ ይገኛል። ታፍሮና ተከብሮ የቆየው የሕዝቡ ባህልና እሴት ባልባሌና ርካሽ የባዕዳን ባህልና መጥፎ ልምድ በመለወጥ ላይ ነው። ሀገሪቱ የባዳን መጽፈሪያ የሀብት መዝረፊያ ያሻቸውን የሚፈጽሙባት ምድር ሆናለች። የኢትዮጵያ ለም መሬቶችና የከርሰ ምድር ሀብቶች ሁሉ ለባዳን ባህራት እየተቸበቸቡ ነው። ለዚህ ጨረታ ሽቅድድም ቻይና፣ ህንድ፣ ግብጽ፣ ሳውዲ አረቢያና ኳታር ግንባር ቀደሙን ቦታ ይዘዋል። ባለቤት የሌላት ሀገር ሆና ስላገኙ ለብዙ ጊዜ ሲመኙት የነበረው ህልም እውን ሆኖላቸዋል። የህዝብ ጥቅም ተቆርቋሪ የሀገር ነጻነት ቀናሪ የብሔራዊ ክብር አስጠባቂ መንግስት ባለመኖሩ ሀገራችን ኢትዮጵያ የወያኔዎች ጠባብ ዓላማ ማስፈጸሚያ ሀገር ሆናለች። ከአንድ ጎጥ የተወጣጡ የወገን ጠላቶች ከባዕዳን ባላንጣዎች በበለጠ መንገድ ሀገሪቷን እየጎዷት ይገኛሉ። ሀገር አጥፍቶ መጽፋት የማንኛው አምባገነን ፍርሃት የጋራ ባህሪው ስለሆነ ወያኔዎቹ በመጨረሻ ሰዓት ኢትዮጵያን አጥፍተው እንደሚጠፉ ለኢትዮጵያ ህዝብ ግልጽ ከሆነለት ቆይቷል። ሀገሩን ከዚህ ጥፋት ለማዳን ምን መደረግ እንዳለበት ደግሞ ለኢትዮጵያ ህዝብ ሱር አይደለም። በሁለንተናዊ መንገድ ታግሎ ወያኔን ማስወገድ የሁሉም ዜጋ እምነትና ፍላጎት ብቻ ሳይሆን የመጀመሪያው የትግል አጀንዳው መሆኑን በሚገባ ተረድቶታል። አምባገነን ስርዓትን ለመታገል ደግሞ የጅምላ ስብስብ ሳይሆን አፈላጊውን ድርጅታዊ መስፈርት አሟልቶ መደራጀትን ይጠይቃል። ተደራጅቶ መታገል ብቻ ሳይሆን ድርጅቶና ተጠናክሮ መገኘት የአምባገነን ስርዓትን እድሜ ለማሳጠር ፍቱን መድኃኒት ነበር። ያ ግን እስካሁን እውን ሊሆን አልቻለም። ለምን? ላለፉት 24 ዓመታት ኢትዮጵያ ሀገራችን በዘመነ ፍዳ ውስጥ ያለች መሆኗን እንኳን ዜጎች አስተዋይ ህሊና ያለው የዓለም ህዝብ ሳይቀር የሚያውቀው ሀቅ ነው። ይህ የዘመነ ፍዳ ክስተት ከደርግ ስርዓት የቀጠለ በመሆኑ የሀገራችንን የመከራ ገመድ በአስከፊ ሁኔታ እንዲራዘም አድርጎታል። በዚህም ደርግ ለወያኔ ከፍተኛ ስራ ሰርቶለታል። የሀገራችን ባዳም ጠላቶች ለወያኔ ወደ ስልጣን መምጣት ካደረጉት እርካታና ትብብር በበለጠ ደርግም ለወያኔ በከፍተኛ ደረጃ ስለተባበረው ዘላለማዊ ባለውለታ ሆነዋል። ለዚህም ሁለት መሰረታዊና የታሪክ ሐቆችን መስቀል ይቻላል። አንደኛ፣ ደርግ በአብዮት ስም የኢትዮጵያን አርበኞች ለሀገራቸው ከፍተኛ ውለታ የከፈሉትን ጀግኖችን አገር ወዳድ ዜጎችን፣ ተራማጅ ምሁራንን፣ ወጣቶችን፣ ሊቃውንትን፣ አዛውንትን፣ የሃይማኖት መሪዎችን፣ አርሶ አደሮችን፣ ሰራተኞችን ሁሉ ሳይቀር ጨፈጨፈለት፣ መከረለት፣ ሀገሪቱንም ሰው አልባ አድርጎ ባዷን አስቀረለት። ያለ ተቆርቋሪና ተሟጋጅ ሀገርና ህዝብ እንዲያገኝ እድል ሰጠው። ወያኔ በባዶ ቤት ሰተት ብሎ ለመግባት እንዲችል ሁሉንም አመቻቸለት። የደርግ መሪዎችም ሀገሪቱን ለወያኔ እስከ ወርቅ ማዕድኗ አስረክበው ሸሹ፣ ፈረጠጡ። የሀገሪቱ ብሔራዊ ሚስጥሮች እንዳለ አስረክበው ጠፉ። ለወያኔ ከደርግ የበለጠ ባለውለታ የለው። ሁለተኛ፣ ደርግ የኢትዮጵያን ከፍተኛ የመከላከያ ሰራዊት አዛዥ መኮንኖችን እንደ ጭዳ አረደለት። በአገሪቱ ሀብት የተማሩትን የጦር መኮንኖችና ባለሙያዎች ረሸነለት። በአገር ፍቅር ተወዳዳሪ ያልነበረው የኢትዮጵያ መከላከያ ኃይል አፈራረሰለት። በቢሊዮን የሚገመት የአገሪቱ ሀብት የፈሰሰበት የጦር መሳሪያ ለወያኔ አስረክቦት ሄደ። ይህን በደል ልብ ብለህ አስታውስ የኢትዮጵያ ህዝብ። ከዚህ በኋላ ለወያኔና ለኢትዮጵያ ጠላቶች ሁሉም ነገር ተመቻቸላቸው። ወያኔና ተባባሪዎቹ የኢትዮጵያን ብሔራዊ ሀብት ለመዝረፍ መልካም እድል አጋጠማቸው። የኢትዮጵያ ህዝብም አይኑ እያየ ጆሮው እየሰማ በሀገሩ ላይ የሚፈጸምበትን ብሔራዊ ወንጀል ለመከላከል ቀርቶ ከወንጀሉ ለማምለጥ እንኳን ሳይቻለው ቀረ። ለዚህም ዋናው ምክንያት የጋራ ብሔራዊ ራዕይ ያለው የተጠናከረና የተባበረ ተቃዋሚ ኃይል የሌለ ለመሆኑ ማንም ሊከራከር አይችልም። ላለፉት 23 ዓመታት ወያኔ በተባበረ መልክ ተደራጅቶ ለመቃወም የሚያስችል የተቃዋሚ ድርጅቶች ህብረት መፍጠር አስፈላጊና ወቅታዊ መሆኑ ታምኖበት የሚከተሉት ሙከራዎች ተደርገው እንደነበር የታወቀ ነው። አንደኛ፣ በመጀመሪያ 5 ድርጅቶችን የያዘ የኢትዮጵያ ዴሞክራሲያዊ ኃይሎች ቅንጅት ኤዴሃቅ ተመሰረተ። ሁለተኛ፣ ፓሪስ 1 እና ፓሪስ 2 የሚባሉ 2 የህብረት ሙከራዎች ተደረጉ። ሶስተኛ፣ የኢትዮጵያ ተቃዋሚ ፖለቲካ ድርጅቶች ህብረት ኢተፓሪሃ በሚልም ተሞከረ። አራተኛ፣ የአማራጭ ኃይሎች የሚል ስያሜን በመያዝ አዲስ አበባ በጊዮን ሆቴል ሌላ የህብረት ስብሰባ ተካሄደ። አምስተኛ፣ ከሁሉም በላይ ብዙ ጊዜ ጉልበትና ገንዘብ በመውሰድ ከፍተኛ ሙከራ የተደረገበት 16 ድርጅቶችን ያካተተ የኢትዮጵያ ዴሞክራሲያዊ ኃይሎች ህብረት ኢዴሃ እንዲመጣ ተደረገ። ከላይ እንዳመጣጣቸው በጊዜ ቀመር የተፈሩት ሙከራዎች ትግሉ አስተዋጽኦ ያደረጉ ቢሆኑም በሙሉ የታለመውን ግብ ሳይመቱ ቀሩ። አንዳንዶቹማ እንደውም የተፈረመባቸው ቀለም ከመድረቁ በፊት ነበር የዋሽታ ሆነው ያረፉት። የእያንዳንዳቸውን የታሪክ ሂደትና የአከሳሰማቸውን ምክንያት ለመዘርዘር የዚህ ሀተታ ዓላማ ስላይደለ ወደዚያ አናተኩርም። የታሪክ ታዛቢዎችና የኢትዮጵያን የፖለቲካ ትግል ዜና መዋዕል የሚከታተሉ ዜጎች ትክክለኛውን ነገር እየመዘገቡት እንደሆነ ግን ይታመናል። በእኛ እምነት ጠንካራ የተቃዋሚ ኃይሎች ህብረት ለመፍጠር ከሚያስችሉት ዋና ዋና መሰረቶች ቀዳሚው የጋራ ብሔራዊ ራዕይ መኖር ነው እንላለን። እስካሁን ይህ የጋራ ብሔራዊ ራዕይ አለመኖር ጠንካራ የተቃዋሚ ኃይል ህብረት እንዳይፈጠር የራሱን አስተዋጽኦ አድርጓል ማለት የሚቻል ይመስለናል። የዚህ የጋራ ብሔራዊ ራዕይ ማጣት ጠንካራ የተቃዋሚ ኃይል እንዳይፈጠር ዋናው ምክንያት መሆኑ እንደተጠበቀ ሆኖ የሚከተሉት ጉዳዮችም ቀዳሚ ብሔራዊ አጀንዳ ከመሆን የሚነጠጋቸው አይሆኑም። አንደኛ፣ ማንኛውም ድርጅት ወደ ህብረት ጉባኤ ለመሄድ ከመዘጋጀቱ በፊት የስብሰባው አጀንዳ የኢትዮጵያን ብሔራዊ ጥቅም ማዕከል ያደረገ መሆኑን ማረጋገጥ አለበት። ሁለተኛ፣ ይህ ማለት የኢትዮጵያ ህልውና የግዛቷ ልዕልና በእኩልነት ላይ የተመሰረተ የዜጎቿ ነጻነትና አንድነት እንዲሁም ዴሞክራሲያዊ ስርዓት ማለታችን ነው። ሶስተኛ፣ በተራ ቁጥር 1 እና 2 የተፈሩትን መሰረታዊ ጉዳዮች አምኖና ተዘጋጅቶ መገኘት የጋራ ብሔራዊ ራዕይ ለመኖር የመጀመሪያው እርምጃ ነው። ይህ ደግሞ ለኢሃፋ አልፋና ኦሜጋ ነው። አይከፈሉ መስዋዕትነት እየከፈለ የታገለበት አሁንም የሚታገለበት ብሔራዊ ራዕዩ ነው። አራተኛ፣ የድርጅትን መሰረታዊ መስፈርቶች አሟልቶ መገኘት ለህብረት ትግል ወሳኝ መሆኑን ሁሉም ሊገነዘበው ይገባል። የጉባኤን ድግስ ለመቋደስ ሲባል ብቻ የሚደረግ ሙከራ ሁሉ እስካሁን ፋይዳ አላመጣም። አምስተኛ፣ የጋራ ብሔራዊ ራዕይ ያለው ኃይል መኖር ቢያንስ ሶስት አበይት ጠቀሜታዎችን ሊያስገኝ ይችላል። ሀ ያልተቋረጠና ያልተቆጠበ ህዝባዊ እምነትና ድጋፍ ያገኛል። ለ የአምባገነን ስርዓት ሰለባ ከመሆን ይድናል። ይህንንም ካደረገ ለቆመለት ህዝብና ሀገር መከታ ይሆናል። አመርሃ በራሱ ኃይል ተማምኖ የህዝብንም ሁለንተናዊ ድጋፍ አግኝቶ ስለሚታገል የአምባገነኖችን እድሜ ባጭር ይቀጣል። ወያኔም እስከ አስከፊው ስርዓቱ ለማንበርከክ ላለፉት 23 ዓመታት የሆነውን ሂደት በሚገባ መርምሮ በማጤን በአዲስ ስልት ፈርጀ ብዙ ትግል ማካሄድ ወቅታዊ የህዝብ ጥያቄና አገሪቱም የምትጠብቀው ብሔራዊ ጥሪ ነው። ይህንን ህዝባዊ ጥያቄና ብሔራዊ ጥሪ ለመመለስ የሚቻለው ደግሞ የጋራ ብሔራዊ ራዕይ ያለው ኃይል ሲፈጠር ብቻ ነው። ይህንን ጥያቄና ጥሪ እውን ለማድረግ ይቻል ዘንድ ኢህአፓ ህልውና ያላቸውን ኢትዮጵያዊ ድርጅቶችን ለውይይት መጋበዙ የሚታወስ ነው። የወያኔ ስርዓት ሰለባ የሆኑ ክፍሎች አበክረው እንዲያስቡበት ጥሪያችንን ዳግም እናስተላልፋለን። Thank you.
ተፋሽቶ
የተደፈነ ሳት የጠፋ ይመስል ያባጣቷል ተንኗል ሞቷል በሚል ድርድና አሽከሮቹ ይደነፉ በነበረበት ወቅት እሳተ ገሞራው ኃይሉ ገብረ ዮሐንስ የምትከተለውን በ1983 ዓመተ ምህረት እሳት ጠፋ ይበል በሚል ርዕስ ከትቦልን ነበር። ስንቱን ፈተና አልፎ በሚያስደንቅ ትዕግስት በትግሉ ዲቁና ሆነ ቅስና ኋላም በመንኩስናው ዘመናት ከፍተኛ ደረጃ ደርሶ ሲዘጋጅ ለብቃት ዛሬ ቢያወሩልኝ አልሰማም የሸገተ ወሬ የቀመለ ድፍና በሻ ቢቀላምድ እንዲህ እንዲህ እያለ ገዳሙን ትቶ ኮበለለ ይሃባ ቆቡን ጣለ ይሃባም ትግሉን ትቶ አልከሰመ ገሞራውም በሆድ አምላኪዎችና ፈሪዎች ቢከዳም እስከ ለተሞቱ ጸረ ወያኔ ትግሉን አላቆመ። እሳት አልጠፋ አለና ታዲያ የደርጉ ሲያበቃ የወያኔ ዘረኛ ሰደድ አሁንም በኢሃፓ ላይ ተነሳ። ከቅርብ ጊዜ ወዲህ ደግሞ ጸረ ኢሃፓ ዘመቻው በየቦታው ተፋፍሟል። ለምን ብሎ መጠየቅ ራሱ የለም ተብየው ድርጅት ለወያኔ ውጋት ሆኖ መቀጠሉን አብሳሪ ነው። ወያኔ ከየህጋዊ ድርጅቶች ያፋ ያላቸውን እየመለጠረ መቀጠሉ ደግሞ ምስጢር አይደለም። በአሁኑ ጊዜ ጠንክሮ የመጣው ዘመቻ በአገር ቤትም ከውጭ አገርም ነው። ከአሜሪካና አውሮፓ ወደ አገር ቤት እየደወሉና ገንዘብ ሞልቷልና ገላ ሰደው ለሰዓቶች የሚያወሩት የወያኔ አዳራጊዎች በኢሃፓና በአመራሩ ላይ ሰፊ ሐሰትን እያሰራጩ ናቸው። ውሸትን በተመለከተ ገሞራው በዚሁ የግጥም መጽሐፉ የሚከተለውን አስፍሮ ነበርና መጥቀሱ ጠቀሜታ አለው። ነገረ ውሸት በዓለም አቀፍ ደረጃ ጭምር የሚያወደለድል ችግር እንደመሆኑ በዘመናችን የነገረ ልቦናን ሳይኮሎጂስቶችን ምሁራን እንዳጦዘ አለ። የነገረ ሐሰትን ውስብስብ ባህሪና የመነሻው ጥቅንጥቁንም ሊመረምሩት በተነሱ ቁጥር የራሳቸውንም አእምሮ ሳይቀር እንዳናወዘው አለ። ሐሰት በጊዜ ይዘት አንጻር ስሉስ ወቅቶችንም ይጠቀምባቸዋል። በመሆኑም የጊዜ ገደብ አያውቅም። በሬ ወልዶ ነበር፣ በሬ እየወለደ ነው፣ በሬ ይወልዳል በሚል የቱልቱላ ጥሩምባው ስላለፈው ይወሸክታል። በአሁኑም ጣቃውን ይቀዳል፣ በወደፊቱም ላይ ይቀጥፋል። ውሸት በሁለንተናው ጸረ ሐቅ ነው። በግለሰቦችም ሆነ በማህበረሰቦች ኑሮ ውስጥ የድክመት ሽንቁር ቀዳዳ ፈልጎ በመግባት አሊያም ለስላሳ የህይወት ክፍሎችን ሰርስሮና ሰርጎ በመግባት ያላፈረሰው ትዳር፣ ያልናደው ንብረት፣ ያልመዘበረው ወዳጅነት አይገኝም። ሌላው ቀርቶ እንደ ፍቅር ባለው ትልቅ የስሜት ወዳጃዊ ግንኙነቶች ውስጥ አልቃ ገብቶ ሱክ በማለት ፍቅረኞችን ጭምር ሲያናቁር ቆይቷል። ልባዊ ዝምድናን ፈጥረው ትዳርን ያህል ባለቃል ኪዳን ውል መስርተው ንብረት አደርጅተው ወልደው ከብደው ለዘመናት ተከባብረው የኖሩ አባት እናቶችን ሳይቀር ውሸት በመሃላቸው ገብቶ በማናወጽ የሞቃ ስራቸውን በማተራመስ እንዳልነበር ሲያደርገው በተደጋጋሚ ታይቷል። በዚህ አጸያፊ ተግባሩ በየማህበረሰቡ አባላት ሁሉ እርኩስ ውሸት ሲወገዝና ሲኮነን ኖሯል። የጥቅሱ መጨረሻ ቢወገዝ ቢከሰስም ውሸት ተነቀብኝ ብሎ የሚተን ሳይሆን ራሱን በመደጋገም ሐቅን መስሎ ሊያወናብር ይጥራል። ውሸታችሁ ተነቅቶበታል በቃ ሲባሉ እምቢኝ አሻፈረኝ ብለው የደረቁ ወያኔዎችና የደርግ ርዝራዦችን ዛሬ ይመለከቷል። ገሞራው ትንተናውን በመቀጠል የሚከተለውን አስፍሮ ነበር። በየፖለቲካው መስክ የሚባረክ ውሸት የራሱ አይነትና ይዞታው ባህሪ ሲኖረው በአብዛኛው ስልጣንና ኃይላዊ ጉልበት ላይ በማነፍነፉ የሚሽከረከር ውሸት ነው። ለስልጣን የሚቋምት ግለሰብ ወይም ቡድን ከእኔ በላይ ላፋር ነው በሚል ዘዴ ከሰማያት የወረድኩ ልዩ ፍጥር ነኝ እስከማለት ድረስ ያስቀባጥረዋል። ከመሰሉ ፍጥሩም የተለየ ልዩ ለመምሰል ደሜ ሐምራዊ ነው ብሎ እስከመዘላበት ድረስ ያቃዣዋል። ትውልዴም ባለሺ ጅማት ካላቸው ከነንቶኔ ዝርያ ሲወርድ ሲዋረድ የመጣ ነው እስከማለትም ድረስ ያስቀላምደዋል። ለዚህ አይነት የባለ ውሸት አበጋዝ ብዙ ስመጥርና እውቅ አምባገነኖችን በናሙናነት ማቅረብ ይቻላል። ትንሽ ዘርዘር አድርገን በዘመናችን የሚከናወኑትን አይን አውጣ ውሸቶችን ብንጠቃቀስ ከፖለቲካ ጋር የቅርብ ስንድና ያለውን የፕሮፓጋንዳ ውሸት መጥቀሱ እጅግ አርኪ ነው። ባልነበረ ጦር ሜዳና ባልዘመተ ሰራዊት ባዶ ሁኔታ ላይ የድል ቅዠት ያወፈፈው ቡድን ድንገት ተነስቶ ሺህ ሰዎች ማረኩ፣ ዘመናዊ መሳሪያዎችን በገፍ ማረኩ፣ ሺህ ገደልኩ፣ ጉጡርጡራ የተባለውን ልዩ ለጦርነት አመቺ ቦታ ከጠላት አስለቅቄ ከእጅ ያገባው ማለት ደረቅ ቱልቱላውን ይነፋል። የሚገርመው ደግሞ የራሱ ተዋጊዎች ልዩ የአቅቤ ርዕስ ጥይት የማያስመታ መድኃኒትና አስማት ያላቸው ይመስል ከዚህ ሁሉ ወራሪ ሰራዊት ውስጥ ያን ያህል ከፍተኛ ሲያደርግ አንድ እንኳ መሞት ቀርቶ ያልቆሰለበት መሆኑን አለመግለጹ ነው። ይህ አይነት የጦርነት ግብግብ ውሸት በዘመኑ ቋንቋ ስታሊን ፕሮፓጋንዳ ወይም አስደሳች ዜና ተብሎ ይጠራል። አስር ተዋጊዎችን ምርኮ አስገብቶ እንደሆነ አስሩን በአስር ያባዛና መቶ ተዋጊዎች ማርኬያለሁ ሲል ይፋሽጋል። የትልቅ ከተማ ጎረቤት የሆነች የገጠር መንደር የያዘ እንደሆነ ዋናውን ከተማ በቁጥጥር ስር አድርጌያለሁ ሲል ጣቃውን ይቀዳል። ጨዋሹ አይቀር እንዲህ ቅልጥልጥ ብሎ እንጂ በተራ ጆሮዎች በኩል አሟልቾ ለመግባት እንዲያስችል። የጥቅሱ መጨረሻ ቅልጥልጥ ያለን ውሸት ነጋ ጠባ እየደገሙ ስደት ለወሬ ያመቻልና ነፍሰ ገዳዮቹ ሰለባንን ብለው እየለፈፉ ትላንት የወጉትን ወይም ሲታገል ቅንጣት ድጋፍ ያልሰጡትን ዛሬም አይናቸውን በጨዋጥበው ሲዘምቱበት ማየታችን በኢህአፓ ላይ እየደረሰ ያለው የሐሰት ናዳ ምስክር ይሆናል። ወያኔ ስልጣኑን ለመጠበቅ ያሰጋኛል ብሎ ከልብ የሚፈራውን ድርጅት ባገኘው ቀዳዳ ሁሉ ለማጥቃት መነሳቱ የሚጠበቅ ሲሆን ይህን ዘመቻ አጅበው በድርጅቱ ላይ መሰረተ ቢስ ክሶችንና አሳፋሪ ውሸቶችን የሚረጩት ግን በጥብቅ መወገዝ ያለባቸው ናቸው። ያባ የኤርትራን መገንጠል ወይም ነፃ መሆን አልቀበል ብሎ ከሻቢያ መጣላቱና በዚህም መጎዳቱን ደጋግሞ የገለጸ ሲሆን በመሰረቱ የዚህን ትክክልነት ኢሳያስ አፈወርቂ ሳይቀር አረጋግጦታል። ለዚህም ነው ድርጅቱ ኤርትራን አስገነጠለ የሚለው ክስ ከንቱ ሆኖ ትል የሞላው ቋንጣ ሆኖ አሁንም ሊለፍፉት የሚጥሩት ማፈሪያዎችን መስማቱ የሚያንገሸግሽ የሆነው። በቅርቡ ወደ አሜሪካ ተጉዞ በዚያ ትውልድና በኢህአፓ ላይ ጸያፍ ዘመቻ የከፈተው የቆሻሻ ታሪክ ባለቤት ፕሮፌሰር እንጂ ደርግ ስልሳዎቹ ላይ ላደረሰው ግድያ ኢህአፓ ተጠያቂ ሊሆን አይችልም። የአሜሪካ መሳሪያ ሆኖም አልተገኘም። የደርግ ኢሰፓ ባለስልጣን ሆኖ ግፍ በህዝብ ላይ አልፈጸመም። ባቶሳ ሻቢያና ኦነግ አማራውን ሲገሉ ዝም አላለም፣ አወገዘ አጋለጠ እንጂ። በከተማ በገጠር ደሙን ላገሩ አፈሰሰ እንጂ በደርግ ለነጻ ትምህርት በየኩባና ምስራቅ አውሮፓ አልተላከም። ኢህአፓ ለሀቅ ቆመ እንጂ በሬ ወለደ በመውለድ ላይ ነው ይወልዳልም ከሚሉ ነፍሰ ገዳዮችና አረመኔ አገዛዞች ጋር አልሰመረም አላበረም። ምናልባትም ይህ ይሆናል አላቋርጥ ላለው የሐሰት ዘመቻ ምክንያት የሆነው። ተፈጥሮ ስርዓቱን ካልቀየረ በቀር የህላዌ ሂደት ካልዋጠው ውዥንብር ካላበደ በቀር ህሊናው ካልዛለ ከቶ ማን ነው ደፍሮ እሳት ጠፋ ያለ። ኃይሉ ገብረ ዮሐንስ ገሞራው። እሳት ቢዳፈን የጠፋ ይመስላል የተባለውን የዘነጉ ያፓ ጠፋ ተነነ ሲሉ አመታት አልፈዋል። ይህ ምኞት ቀሸታቸው እውን የሚሆንበት ጊዜ ከኮከብ ርቆ በመገኘቱ ቀቢጸ ተስፋ ይህን ጎራ ወሮ ይወዘውዘዋል። ያፓ ግን አለ። ለድርጅቱ ህልውና ምክንያት የሆኑት መሰረታዊ የህብረተሰቡ ቅራኔዎች አልተወገዱምና መኖሩን ወደ አለመኖር ሊቀይር የሚችል ኃይል ወይም ሁኔታ እስካሁን አልተከሰተም። ሳይሞከር ቀርቶ አይደለም። ነጻ እርምጃና ቀይ ሽብርን ያስታውሷል። የህዝብ ጠላትና ፋሽስታዊ ደርጎች ነጋ ጠባ ኢህአፓን የሰላሙን ሁኔታ በራሱ ቀይሮ ተኩስ ከፈተና ደርግን ቆሰቆሰው ሲሉ ቢደመጡም ፍስሃ ደስታ የተባለው ፋሽስታዊ መኮንን የቅርቡ አቅራሪ ነው። ሐቁ ግን ሌላ መሆኑን ደጋግመን ያስረዳነው ነው። የፋሽስቶቹ የገደል ማሚቶችም ነጭ ሽብር ገለመኔ እያሉ ቢጮሁም ኢህአፓ ለደርግና አጋሮቹ ጥቃት ከተጋለጠ ከብዙ ጊዜ በኋላ የመከላከል እርምጃዎችን መጀመሩ ታሪክ መዝግቦታልና ይህን ፍቆ ሐሰትን ለማስፈን የሚቻል አይደለም። ፍስሃ ደስታ ቀደም አለቆቹ መንግስቱና ፍቅረ ስላሴ ባሳተሙት የደርግ ስንክሳር ጠራቂ ተቋም ተረድቶ ባሳተመው መጽሐፍ ብዙ ደርጋዊ ቅጥፈቶችን ሕይወት ሰጥቶ ሲያቀርብ ሊያጋልጥ የሚገባውን ሐቅ ግን ዘነጋውት አይነት ብሎ ማለፉን የመረጠ ይመስላል። ሙሉ ትችት ጊዜውን ይጠብቅና ወደ ቁም ነገራችን እንመለስ። ውሸት ለምን? ውሸት እንዴት? ኃይሉ ገሞራው እንዲህ ብሎ ነበር። በአብዛኛዎቻችን ዘንድ እንደሚታወቀው በነገረ ምንታዊ አስተሳሰብና አመለካከት ዱዋሊዝም መሰረት ውሸት ወይም ሐሰት ወይም ቅጥፈት በመሰረተ ባህሪው የትልቁ እውነት አንጻራዊ ምንዝር ነው። እንደታመነበት ሁሉ በተፈጥሮ ህልው ለሆነ ነገር ሁሉ በትይዩ ገጻዊ ጣምርነት የተቀየጡ ባለመንታ ባህሪያት ኩነቶች ይንጸባረቁበታል። በሐሳባዊ መዋቅራቸው አንጻር እያንዳንዱ ህልው የጽራሬታው ንጻሬ አፍራሻዊ ቅንብር ውጤት ነው። ይህ ስሪታቸው እንደሚያሳየው ከሆነ ማንኛውም የዓለማችን ህልው ነገር ንጻሬያዊ አጣማጅ ያለውና ምንነቱንም ለመተርጎም አንዱን ከሌላው ጋር አገናዝቦ ማረም ወሳኝ እንደሚሆን ተረጋግቷል። ይህም ማለት ማንኛውም ነገር የብቸኝነት ባህሪ ቢታይበትም ቅሉ ምንነቱን ሰቅስቆ ለመረዳት በነጣረነቱ ብቻ በጉልህ ሊታይና በስርዓት ሊገለጽ አለመቻሉንና ቢሞከርም እንኳ አርኪና አመርቂ ውጤት አያስገኝም ማለት ነው። ስለ ውሸት ማንነት የሚናገር ሁሉ በአንጻሩ እውነት እንዳለ ያውቃል። ለመሆኑ ውሸት በመሰረተ ባህሪዋ ምንድናት? የሚጠቀሙባትስ ምን አይነት ዝንባሌ ያላቸው ሰዎች ናቸው? እንግዲህ እዚህ ላይ የውሸትን ትርጉም ማሳጣት ይቻላል። ውሸት ሐሰት ወይም ቅጥፈት በመሰረቱ በመንፈስ የደከሙ ሰዎች ራሳቸውን ብቻ ለመጠበቅና ለማዳን በበላባይነት ስሜት የሚሻፈፉ ወራዳዎች የሚጠቀሙበት የማታለያ ዘዴ ነው። ስለሆነም ከሞራል ከኤቲክስና ከእተራ የእውነት ዲሲፕሊን አፈንግጠው በወጡ ሰፍሳፋ ሰዎች በየለቱና በየአጋጣሚው የሚፈጸምና የሚከወን የተራ ብልግና ምናብ ነው። በስነ ልቦና ጥናት እንደተደረሰበት ከሆነ ደግሞ የራስን ፍጹም መውደድን ብሎም ለግል እኔነት ብቻ ከሚያስብ ህሊና የሚፈነጠቅ የሰዎች ሞራላዊ ድክመት ስርጭት ነው። በመሆኑም ፍቅረ ርዕስ ጎልቶ የሚታይባቸው የባሰ እበላባይ ሰዎች ኢሞራላዊ ህሊና ነጸብራቅ ነው። ከእንዲህ አይነት ሰዎች የሚመረት ውሸታዊ ምርት በባህሪው ጸረ ሐቅና ጸረ ሞራል ነው። ሐሰት በዚህ ትርጉሙ የመተማመን፣ የመከባበር፣ የመወዳጀት፣ የመፈቃቀር፣ የመተሳሰብና የመሳሰሉትን በጎ ባህሪያት ጸርና ተቃራኒ መሆኑ ግልጽ ነው። በርቱ ይሁን በኢርቱ በጠቅላላ የበጎ ስነ ምግባራት አባላት ሁሉ ደመኛ ጠላት መሆኑም ይታወቃል። ውሸትም እንደፈለገው ተዘርሮ ለመተኛት የእንጭጭ ህሊናዎች አልጋነት ይመቸዋል። በተለይም በጥራዝ ነጠቅነት የሚማጻደቅ የልሳን ሙር ነኝ ባይ ባጋጠመው ወቅት እንኮለኛው ውሸት አንዴ ተጣብቆ እስከ መጨረሻው አይለቀውም። የጊዮርጊስን መገበሪያ ይበላ እንዲሉ እንደዚያው አይነቱ ሰው ላያ ውሸት መንደላቀቂያ ሶፋው ነው የጥቅሱ መጨረሻ። ይህ በገሞራው ከአመታት በፊት የተጻፈ ትችትና ማብራሪያ ዛሬ ያሉትን ጸረይ ሀፓ ዋሾች አሳምሮ ይገልጻቸዋል። ያ ኢሀፓን ከወለደው ጀግና ትውልድ በፊት የነበሩና በህይወት ካሉት ምሁራን አንዳንዶቹ የዚያን ጊዜ ክፍረታቸው መሰከር ይህ ድርጅት ነውና መኖሩን መባጀቱን ከቶም አይፈልጉትም። እንኳን ንጉሱን ይማጠኑ የነበሩት ቀርቶ ተራማጅ ነን ብለው ሊመጣደቁ የጣሩትም ቁርጥ ቀን ያውም ለስለስ ብላ ስትመጣ ሸብረክ ማለታቸውን ያ ትውልድ ታዝቧልና አይወዱትም። ህዝቡ አልነቃም። ገና ሁለት ትውልድ አልፎ ምናልባት ይነቃ ይሆናል እያሉ ሲዳዱም የነበሩትን ህዝብን አደራጅቶ ታሪክ የማይረሳው ትግል አስተባብሮ በማስታገሉ ሕያው ምስክር ነው ለክስረታቸው ለባዶነታቸው። ስህተታቸውን የተቀበሉ ሲኖሩ ሌሎች ደግሞ በቂመኝነት ትውልዱ ላይ እስካሁን ይዘምታሉ። ዋሾች የሐቅን ምስክሮች ሊወዱ አይጠበቅም። ከነዚህ ቡከኖች አንዱ ለንጹህ ዜጎች መገደል ሁሉ ቢያንስ በሁለት አገዛዞች ተጠያቂ ሆኖ ሳለ ዛሬም መድረክ ይዞ ያን ትውልድ የሚወነጅለውና በተለይም ኢሀፓ ላይ ያነጣጠረ ዘመቻ አጃቢ የሆነው ለዚህ ነው። ኃይሉ ገሞራው ጊዜ ፈጅቶ ስለ ውሸት የጻፈው ውሸት አገር አጥፊና ትግልንም አደናቃፊ መሆኑን ጠንቅቆ በማወቁ ነው። በኢሀፓ ላይ በየአቅጣጫው የተከፈተው ጸያፍ የሐሰት ዘመቻ የሚያሳየው ይህ ድርጅት ቅዠታቸው መሆኑንና ያደናቅፈናል ብለው ስጋት እንዳላቸውም ነው። እርኩስ ትብብር በደርግም በወያኔም ሊፈጠር የቻለውና ይህንንም ባዕዳን ደጋፊ ሆነው የተገኙትም አለምክንያት አይደለም። ቀደም ደርግ ወያኔን አስታጥቆ ኢሀፓና ኢድህን ሊያስጠቃ ሲፈራገጥ ዋና ባለጉዳይ የነበረው ፍስሐ ደስታ ወደ ወያኔ ተቀልሎም ሊከዳ በሚል ሶስት ጊዜ በምስጢር ከወያኔ ጋር መገናኘቱን መለስ ዜናዊ ራሱ መናገሩን መስካሪዎች አሉ። ባይገልጸውም ደርጎችና ወያኔዎች ሲያብሩ የመጀመሪያቸው አይደለም። ይህንንም በስፋት የምንመለስበት ይሆናል፣ መረጃው በእጅ ነውና። የፋሽስቶችን ወንጀል በተናጠልም ሆነ በጋራ ኢትዮጵያን ሉዓላዊነቷን በሚያሳጣ መንገድ ለፈረንጅ ያደሩትን ጉዳት በህዝብ ላይ ያደረሱትን ሁሉ የታገላቸውና የሚያውቃቸው ይህ ድርጅት በመሆኑ በጠላት ተፈርጆ መጠቃቱ ለነሱና ለጌቶቻቸው ወሳኝ ጉዳይ ነው። በኢሀፓ ሰራዊት ላይ የብተና አደጋ ሲደርስ ይህን በመጠቀም ድርጅቱ እንዳያንሰራራ ማድረግ ይገባል ይቻላል በሚል እነ ሟቹ ደረጀ ደሬሳ ያስገቡት ማመልከቻ፣ በዚህ መሰረትም ሲአይኤ አሜሪካ በሱዳን ተባባሪነት የወሰዱትን እርምጃ የምንረሳው አይደለም። ይህ ሙከራቸው ከሽፎ ድርጅቱ ሲቋቋምና ሰራዊቱን በአዲስ ሲጠናከር በድንገት ለመምታት ሱዳን፣ አሜሪካና ሻዕቢያ ተባብረው በጦር በጭልጋ በቋራ ሊያጠቁት ሞክረው ድባቅ መመታታቸውም የሚታወስ ነው። ኢሀፓ የኢትዮጵያ ነውና መቼም ቢሆን መች ለሱዳንም ለአሜሪካም አገርን አልሰጥብሏልና ከሻቢያ ሸበጥ ወይም ጫማ ስር ወድቆ አልተዋረደምና ሁሉም እንዲጠፋ የሚረባረብበት ጠላት ሆኖ ቆይቷል። ዛሬም የተለወጠ ቅንጣት ነገር የለም። ብዙ መቶ ሺህ ዶላር እየፈሰሰ ያለው ይህንኑ እርኩስ ተልእኮ ከግብ ለማድረስ ነው። ይህ ሁኔታም ድርጅቱን ሊያኮራው የሚገባ ነው። ወደ ገሞራው ስንመለስ ደግሞ የሚከተለውን ቁም ነገር እናነባለን። ፍጥጫውን ተናግሮ ከመሸበት ያዝረዋል ብለው ሲናገሩ ኢትዮጵያዊ ብሂልነቱ ካንጀት ነው። ከዚህ አባባል ሐቀኝነት የተነሳ ብዙ ጊዜ ብሂሉን የሚጠቀሙበት ስለ አንድ ጉዳይ እውነትነት ከተናገሩ በኋላ እንደ ማሳረግ ያድርገው በመሐላነት ደረጃ ነው። የሐቅን ክብርና የሐሰትን ክስረት ለማስረዳትና በየትውልዱ ዘመን በከፍተኛ ጥንቃቄ ለማስተማር የቀድሞዎቹ ብዙ ተናግረዋል። ከእነዚሁ ብሂሎቻቸው ውስጥ እውነት ያድናል፣ ውሸት ግን ይገላል። ውሸት ይዳርጋል ለሞት። ውሸትንና ቅራሬን ሽምጥጥ ነው። ውሸታም ሰው ማስታወሻው ጣቃ ነው። የዋሸን ክፉ እሳት ባፉ ከከብት ቀበኛው ከሰው ወሬኛው ዘባራቂ ይወዳል መራቂ የመሳሰሉት በብዛት ይገኛሉ። የኢትዮጵያው የፍትህ የፍርድና የርስ ተቋሞች ሁሉ መሰረተ ህንጻቸው የቆመው የውሸትን ቅጥፈታዊ ባህሪ በማጋለጥና ተገቢ የቅጣት ዋጋውን ለመስጠት ነው። በመሆኑም የባህላችን አከርካሪ አጥንት የእውነትንና የሐቅን ህልውና እንደ አምድና ምሰሶ ደግፎ እንዲኖር የተዋቀረ ስርቤት ነበረው። ይሁን እንጂ በፍርድ ቤቶች መድረክ ላይ በየጊዜው የሚፈሉ ውሸት በቀል ዳኞች የእውነትን ፍትሃዊ መንገሪክ በሙስና እየተመዘዙ ለውሸትና ለሐሰት የመዶር እድል ሲሰጡ ኖረዋል። ይህም ኢፍትሃዊ ተግባራቸው በማህበረሰባችን አባልነት ላይ ተጽዕኖ በማድረጉ የነገር ሐሰት ዘር በየትውልድ መካከል ሲሰራጭና ሲራባ ለመኖር ምክንያት ሆነ። ዛሬም በተለያየ መልኩ በልዩ ልዩ የህብረተሰብ ክፍሎች ውስጥ ነገር ሐሰት እንዳንሰራራ አለ። የጥቅሱ መጨረሻ እውነቱ ሲነገር ውሸት ማንሰራራት ሳይሆን አልፎለት ነክሶብናል ማለቱ ተገቢ ነው። ቢያንስ የደርግና የወያኔ አገዛዞች ስለ መሰረታቸው ውሸትና ቅጥፈት ነው። ደርግ ትውልድን ፈጅቶና መጥሮ አገሪቷን ለወያኔ አመቻችቶ ሲያስተላልፍ የዜጎችን ባህል ስነ ስርዓትና ቆራጥነትን አዳክሞ ነው። ፍርሃትን አንግሶ ይህን አመቺ ሁኔታ የተረከበው ወያኔ ደግሞ ጎጠኝነትን ዛሬ ተቃዋሚ በሉን በሚሉት ሙሉ ድጋፍ አከለበትና ወያኔን ልጆቼ በሚሉት ታገዘና ህዝብን ከፋፈለው። አልባሌ ልምዶችን ማሰራጨ ግለኝነት መረል ልክ አጣ። ከሀገር በፊት ሆድ አብጦ አለሁ አለ። ውሸት ቢላዋል ሰራችብን። ሀቅ ተናጋሪዎችና ለሀገር የሚቆሙ ውጉስ ተማሪዎች ተባሉ። ስንቶቹ ጀግኖች በደም የጻፉት አኩሪ ታሪክ ተፍቆ ከሃዲና ባንዳዎች ሆዳሞች ጠባቦች ቀጣፊዎች በሞላ መድረክ ላይ ይርመሰመሱ ቻሉ። ኩይሳ እንኳን የማይፈራ ከንቱ የምጽ ክምችት ነው ዛሬ በኢሃፓ ላይ እየዘመተ ያለው። አገሩን ሊያጠፉ ሲባዝኑ ከቆዩት ጋር አብሮ በኢትዮጵያ ላይ የተነሳው። እስቲ ዛሬ በፖለቲካው መድረክ ያዙን ልቀቁን ባዮችን እንዘርዝርና ታሪካቸውን ለመመርመር እንነሳ። ሐሰቱ ማደናገሪያው ተነ ሐቁን ካበራየ ነው ማንነታቸውን ማለትም ጸረ ኢትዮጵያዊነታቸውን በግልጽ እናያለን። ይዳፈናል እንጂ መች ይጠፋል እሳት ይፋፋም ቅራኔው ገንፍሎ እስኪወጣ በዚያች የሐቅ ዕለት። በግለት ፈንድቶ ከተዳፈነበት ሲወጣ አደባባይ ያን ዕለት ይሆናል ከጭድጋር ጋብቻው ኃይሎ ጋር የሚያሳይ። ባይገባው ነው እንጂ እሳት ተፈጥሮ ከሱ ሞት በኋላ ይኖራል ሲያቃጥል የፋሽስት ጭራሮ። እንዴት ቢደፍር ነው የሚል በአደባባይ አጥፍቻለሁ እሳት ካላወቀ በቀር ወይም ካለማወቅ የኛ ደደብ ፋሽስት። ከኢሃፓ አንጻር የሚከተለውን ጫና ሰጥተን ማቅረብ እንፈልጋለን። ትናንት መስርቶ ነገ ተነገ ወዲያ ያልጠፋ ድርጅት ኢሃፓ ነው። ያውም ስንት ጥቃት ደርሶበት 44 ዓመት ትግል ቁጥር ድርደራ ሳይሆን የጽናት ምስክር ነው። በኢትዮጵያውያን ጀግና ዜጎችና ተራማጅ ወጣቶች የተደራጀ ድርጅት ነው ኢሃፓ። ማንም ባዕድ ይህን ድርጅት አልመሰረተውም አላዘዘውም ትናንትም ዛሬም። ኢሃፓ የኢትዮጵያን ጥቅም ለማንም አሳልፎ አልሰጠም። ባለመስጠቱን መከራን መቀበል ግድ ሆኖበታል። ኢሃፓ ቤተ እስራኤሎችን በተመለከተ ህዝብን በገንዘብ አልለወጠም። የገንዘብ ጥቅምም ከጭቁኖች ውጥረት ሊያገኝ አልታረም። ድልድይ ለሱዳን ሲል አላፈረሰም። ሱዳን ስለጠየቀው የደቡብ ሱዳን ስደተኞችን አሳልፎ አልሰጠም። ሱዳን መንግስት ነው ብሎ ቋራን አሳልፎ አልሰጠም። የወያኔ ታሪክ ግን የዚህ ተጻራሪ ነው። ኢህአፓ ከህዝብ ጠላቶች ጋር አላበረም፣ ስልጣን አልተካፈለም፣ ቃል ኪዳኑን አልካደም። ኢህአፓ እንዲያውም ከልክ ባለፈ ለቀጥተኛ ተባለ እንጂ የተቃወመውን በዚህ ምክንያት የተነሳ አልገደለም። ለዚያድ ባሬ ለጋዳፊና ለሻቢያ መቼም አልተጎነበሰም። ትናንትም ዛሬ ድርጅታዊ ነጻነቱንና የኢትዮጵያን ሉዓላዊነት አሳልፎ አልሰጠም። አሜሪካም ሆነ ሱዳን፣ ሻቢያም ሆነ ግብጽ፣ እንግሊዝም ሆነ ፈረንሳይ ትናንትም ዛሬም ኢትዮጵያን በሚጎዳ ደረጃ ተሰለፈልን ሲሉት መልሱ እምቢኝ እንጂ እሺ አገር ልሽት ሆኖ አያውቅም። በደርግም በወያኔም ጊዜ በህዝብ ላይ የሚደርሰውን በደል ተቃወመ፣ አጋለጠ እንጂ የደርግ ካድሬና ባለስልጣን፣ አማካሪና ንግግር ጸሐፊ ወዘተ ሆኖ ራሱን አላዋረደም። ሽብር፣ በግድ መንደር ምስረታ፣ አሶሳ፣ በደኖ፣ አርባ ጉጉ፣ አሰቦት፣ ምስራቅ ወለጋ፣ ጣና በለስ፣ ጋምቤላ፣ ኦጋዴን ወዘተ የመጀመሪያው ጨዋሂና ተቃዋሚ ኢህአፓ እንደነበር ታሪክ ይመሰክራል። ሌሎችስ የት ነበሩ? ተቃውመን ነበር ሲሉ የሚደፍሩትን እንስማቸው። በትግል የሚሰማራ ማንኛውም ድርጅት በተለይም የድርጅታዊ ትግል ተመክሮ ብዙ ባልሆነበት ስህተት ሊፈጸም መቻሉ የሚጠበቅ ነው። ኢህአፓ ስህተት ብሎ ያመነባቸውን በግልጽ አውጥቶ አሳውቋል። ጭቆናን በመታገሉ ግን ቅሬታ የለውም፣ ማንንም ይቅርታ አይጠይቅም። ከአረመኔው ደርግ አብረው የቆዩና ወደዱም ጠሉም የወንጀሉ ተባባሪ የነበሩ፣ ወያኔ ለስልጣን ሲገባ የሚያጨበጨቡና አብረውት በበደሉ ፍርፋሪው የደረሳቸው ለመለስ የሰገዱት ወይም ዋና ዋና ወያኔ የነበሩት፣ ህዝብ ሲፈጅ ሲወገር ድምጻቸው ሳይሰማ ዓመታት ያለፈና መሰሎቻቸው ዛሬ ግልብጥ ብለው ኢህአፓን ሊከሱ ሊወነጅሉ ቢነሱ፣ ቢዋሹ ቢቀጥፉ ሐቅን ሊቀብሯት የሚችሉ አይደለም። ኢህአፓም ሲገፋ መከላከልን በተመለከተ ግዴታው ሲሆን ተመክሮም አለውና ሂደቱና ውጤቱ ለዋሾቹ አመቺ እንደማይሆን ግልጽ ነው። ባልተናገሩ ባላፈሩ ነው። ታሪክ የተረሳ መስሏቸው በኢህአፓ ላይ በወያኔ የታጀበ ዘመቻ የከፈቱት ሁሉ ማፈሪያቸው ገና መጀመሩ ነው። ወያኔ ላይ እናተኩር በሚል ቅኝት ለመመራት ብንጥርም ጥቃት ሲበዛ የሰማት ስምና ታሪክ በዝቃጮች ሲጠቃ ዝም ብለን የመቀበል ልምዱ የለንምና ሁሉም ኢህአፓ በያለበት ባለችበት ድርጅቱን እንዲከላከሉ መጥራቱ አስፈላጊ ሆኗል። መከላከል በሁሉም መስክ ባለምንም ቸልተኝነት። ይህም ጽሑፍ ይህን ግዳጅ ሊያሟላ ቀጣይ ይሆናል። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።
ለመድብ ለፓርቲ ቀድሞ የታገለ ለቀይ ተፋላሚ ቀድሞ የታገለ ህግ የበላ ይሁን ብለህ ያስተማርከው
ለአገር ይሆን ለወገን የሚመስ ይመቦች ብዙሃንን የምታማው ስራ ብለህ የምታደግ አንተነት ስታለኳል የህሊና ዳኝነቱ ላንተ ህመም ለሃ ቤቱ Yo abete la abeto que tiene por hoy cerco y mi tarde de esa oceda se te atreda a mi señal pero me la saco acá. Oh, God.